ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
Oh, beautiful, far heroes proved in liberating strife. Self, their country loved, and mercy more than life.
United States, 243 ዓመቷን ዛሬ ደፈነች። የሬይ ቻርልስን ውቢት አሜሪካ አሜሪካ ዘ ቢዩቲፉል ነው እየሰማችሁ ያላችሁት። ዘገባ ይዘናል።
በ19ና በ25 ሜትር አንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 27 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ፕሮዲውሰሩ ንጉሡ ታምሬ፣ የዕለቱ ስርጭት ቴክኒሽያን ቫስኮ ቮላሪጅ፣ የምሽቱ ስርጭት ዋና አዘጋጅ አሉላ ከበደ፣ በምሽቱ እያስተናገድናችሁ ያለ ነው ሰሎሞን አባተና
አዳነች ፍስሐዬ ነን።
በድጋሚ እንደምናመሻችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችኋለን።
በጅጅጋ ከተማ በክልሉ የቀድሞ አስተዳደር በተገነቡ ኮንዶሚኒየም ቤቶች ላይ በህገወጥ መንገድ ገብተዋል ባላቸው ነዋሪዎች ላይ ጥቃት መፈጸሙን ተጎጂዎች በተለይ ለቪኦኤ አስታወቁ። በጥቃቱ ሁለት ሰዎች የቆሰሉ ሲሆን ቁጥራቸው ያልተገለጸ ሌሎች ደግሞ በቁጥጥር ስር ውለዋል። እርምጃው አንድ ጎሳን ለይቶ ያጠቃ ነው ያሉት ቅሬታ አቅራቢዎች በዚሁ ምክንያት በከተማዋ ውጥረት ነግሷል ብለዋል። የክልሉ ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ እርምጃው ስህተት ነበር ብለዋል። አዲስ ቸኮል ዝርዝር አለው።
አቶ መሐመድ የተባሉ ቅሬታ አቅራቢ ለቪኦኤ እንዳስታወቁት በትላንትናው ዕለት ከስራ ሲመለሱ ባለቤታቸውና ጎረቤቶቻቸው በቁጥጥር ስር ውለው እንዳደሩና ዛሬ እንደተፈቱ ገልጸው እርምጃው ግን ዛሬም እንደቀጠለ ይናገራሉ።
የፍርድ ቤት ትዕዛዝ ሳይመጣ ህጋዊ ነገር ሳይሆን ያለምንም ማስረጃ በቀጥታ ወታደሮች መምጣት ንብረቶቻችንና ልጆቻችን ሚስቶቻችን አባረው ምንድን ነው ብለን ስንመጣ እኛ ራሳችን ከመደብደብ አላህ ነው ያወጣል። ያለ ጊዜ ገደብ በጉልበት የተያዘን ኃላፊ ወታደሮች በመላክ ንብረቶቻችን እየተወረወሩ የት እንዳለው አናውቅም። በገልጋጭ መሬታዎች ብናላቸው ንብረቶቻችን መልስልን በምንበት ጊዜ ዱላ፣ ጥይት የተጎዳ ሆነ በጣም የተገደ ሲሳለ ሰዎች ያሉ እስካሁን
ምን ያህል ሰዎች ይሆናሉ የቆሰሉት?
ሁለት ሰዎች ናቸው ለጊዜ የቆሰሉት።
ቤት ስለቃችሁ ውጡ የተባላችሁት ስንት ሆናላችሁ?
ወደ 11 ቤቶች ነን።
የግጭቱ መነሻ በቀደሙ የአብዲሌ አስተዳደር ከመሬት ባለቤቶች ላይ ያለ ካሳ ተገንብቷል የተባሉ ኮንዶሚኒየም ቤቶች ላይ በህገወጥ መንገድ የገቡትን ለመከላከል እርምጃ መወሰዱ ነው ቅሬታ አቅራቢው። አዲሱ የክልሉ ፕሬዚዳንት ሙስጠፌ ዑመር ያለ ካሳ በተወሰደው መሬት ላይ የተገነቡ ኮንዶሚኒየም ቤቶች 40% ለባለመሬቶች ይሰጣሉ ተብሎ ቃል ስለተገባ የዛሬ 10 ወር ገደማ ገብተናል ይላሉ። ሆኖም የጸጥታ ኃይሎች ያለምንም ማስጠንቀቂያና ያለ ፍርድ ቤት ትዕዛዝ በኮንዶሚኒየሞቹ ገብተው ከሚኖሩት መካከል የአንድ ጎሳ ተወላጆችን ብቻ በመለየት ጥቃት ፈጽመዋል ብለዋል። የክልሉን ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላይ መሐመድን ስለ እርምጃው ህጋዊነት ጠይቄያቸው ነበር።
ምንም ከብሬ የተነጋገረው ነገር የለም። ይህ ነገር ቤቶቹ ሶስት ቦታ ነው ያሉ እና ሶስት ቦታዎች እንደ መንግስትም ምናወጣ ከሆነ ሰዎቹ በህገወጥ መንገድ የገቡ አሉ ከተባለ ወጥ በሆነ መንገድ የማንም ጎሳ ነው የማንም ሳይባባል ይሄ ለማን ከላይ ቅርብ ነው ወይም ለከላይ ቅርብ ነው ሳይባል ሁሉንም ማስወጣት መቻል ነው ያለበት። ምክንያቱም በተዋራሽ ደግሞ ስላለ የከተማ አስተዳደሩ አለ፣ የከተማ አስተዳደሩ ፖሊስ አለ፣ ቀበሌዎች አሉ። ስለዚህ ጊዜ ተሰጥቶ ህብረተሰቡ ይሄኛል ጊዜ ውጡ ማለት ነበረበት እና ዛሬ የተከሰተው ነገር ትንሽ አዝማሚያው ጥሩ አይደለም። እንደ መንግስትም ተለያየ ተነጋገርን ያለ ነው። አሁን
የክልሉን የፍትህና ጸጥታ ጉዳዮች ቢሮ ኃላፊ ለማግኘት ያደረኩት ሙከራ አልተሳካም። በቀጣይ የጸጥታ አካላትን አስተያየትና የከተማን ሁኔታ በተመለከተ ዘገባ የምናቀርብ ይሆናል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ
አመሰግናለሁ። አዲስ ለዘገባውም ኤርትራ እንኩሉ የሚባለውን በሀገሪቱ ብቸኛ የሆነውን የስደተኞች መጠለያ ሰፈር እንዳትዘጋ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR ጥሪ አቅርበዋል። UNHCR ጥሪውን ያቀረበው የአካባቢው ባለስልጣኖች ስደተኞች ከእንኩሉ እንዲወጡ በማዘዛቸው ከቅርብ ሳምንታት ወዲህ በመቶዎች የሚቆጠሩ ስደተኞች ከመጠለያው ከወጡ በኋላ መሆኑን ኮሚሽነሩ ዌብሳይቱ ላይ ባወጣው መረጃ ጠቁመዋል። እንኩሉ የስደተኞች መጠለያ ሰፈር ከምጽዋ ወደ 10 ኪሎ ሜትር ርቆ የሚገኝ ሲሆን ከሰኔ አንስቶ ከ2100 በላይ የሚሆኑ የሶማሌ ስደተኞች ተጠልለውበት ነበር። ከመካከላቸው 1300 የሚሆኑት አሁን ሰሜን ኢትዮጵያ መግባታቸውን UNHCR አክሎ ጠቁመዋል። ለሀያ ዓመታት ለሚጠጋ ጊዜ የሶማሊያ ስደተኞችን ሲያስተናግድ የቆየውን ሰፈር ሌላ አማራጭ ሳያቀርቡ መዝጋት ከባድ ስጋት ያሳድራል ሲሉ በአፍሪካ የተባበሩት መንግስታት ድርጅት የስደተኞች የዩኤንኤችሲአር ተጠሪ ራውፍ ማዙ አስገንዝበዋል። የስደተኞቹ መስሪያ ቤት 1300 የሚሆኑትን ከኤርትራ ወደ ትግራይ የገቡትን የሶማሊያ ስደተኞችን በሀገሪቱ ደቡባዊ ክልል በሚገኘው መልካዲዳ ለማስፈር ከኢትዮጵያ ባለሥልጣኖች ጋር እያስተባበሩ መሆናቸውን ዘገባው ጠቅሷል። ኢትዮጵያ ውስጥ 257,000 የሚሆኑ የሶማሊያ ስደተኞች እንዳሉ የዩኤንኤችሲአር ሪፖርት ገልጿል።
ባለፈው ማክሰኞ ሌሊት በሊቢያ በተካሄደው የአየር ድብደባ ቢያንስ 44 ሰዎች ተገድለዋል። አንዳንድ ዘገባዎች 55 እንደሞቱ ይገልጻሉ። ከ130 በላይ የሚሆኑት ደግሞ ቆስለዋል። የተባበሩት መንግስታት ድርጅት ባለሥልጣኖች ታዲያ ድርጊቱ በጦርነት ወንጀል ደረጃ ሊታይ እንደሚችል ገልጸዋል። ከትሪፖሊ ወጣ ብሎ በሚገኘው የስደተኞች ማጎሪያ ሰፈር ላይ ከአየር ድብደባው የተረፉት እህል ውሃ ያልቀመሱት ሰዎች ትላንት ረቡዕ መርማሪዎች ፍርስራሹን ሲያስሱ ይመለከቱ እንደነበር ተዘግቧል። መርማሪዎቹ በፍርስራሹ ውስጥ አስከሬኖችን ይፈልጉ በነበረበት ወቅት አንዲት ዛፍ ስር የተቀመጡ ሶማሊ ሴት እኛ የምንፈልገው ሰላምን ነው ብለዋል። ከሶማሊያ ወደ የመን ሄድን፣ ከዚያም ሱዳን ገባን፣ አሁን ደግሞ እዚህ ነው ያለ ነው። ይህ ልክ እንደ ሶማሊያ ነው ሲሉ ጭንቀታቸውን ገልጸዋል። ትሪፖሊ ያሉት ባለሥልጣኖች እንደሚሉት ጥቃቱን የፈጸሙት በምስራቃዊ ሊቢያ ወታደራዊ ኃይልን የሚመሩት ጉልበተኛው ኻሊፋ ሀፍታር ኃይሎች ናቸው።
ከደቡብ ሱዳን ድንበር 70 ኪሎ ሜትር ርቆ በሚገኝ የኮንጎ ዲሞክራሲያዊት ሪፐብሊክ ሰሜናዊ አካባቢ ላይ አንድ የኢቦላ ህመምተኛ በመገኘቱ የደቡብ ሱዳን የጤና ጥበቃ ባለሥልጣኖች ቫይረሱ ወደ ክልላቸው እንዳይገባና እንዳይሰራጭም ለመከላከል ጥረት እያደረጉ ናቸው። የደቡብ ሱዳን የበሽታ ቁጥጥርና የአስቸኳይ ጊዜ ምላሽ አገልግሎት ዋና ሥራ አስኪያጅ ዶክተር ፒኒ ኒሞል የሀገሪቱ የጤና ጥበቃ ሚኒስቴር 7 የሕክምና ሠራተኞቹን ከኮንጎ ጋር ወደሚዋሰነው የይ ወንዝ ክፍለ ሀገር መላኩን ገልጸዋል። ዓላማው ኢቦላን ለመከላከል የሚደረገውን ክትትል ለማጠናከር እንደሆነም ጠቁመዋል።
አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥ በመጪው ዓመት በሚካሄደው የሕዝብ ቆጠራ የዜግነት ጥያቄ እንዲካተትበት የትራምፕ አስተዳደር ወስኗል። ይህን ውሳኔ የተገዳደሩት የዩናይትድ ስቴትስ ፌዴራል ፍርድ ቤቶችና ክፍለ ግዛቶች ታዲያ ማብራሪያ እየጠየቁ ነው። ምክንያቱም የዜግነት ጥያቄ ሳይነሳ በሕዝብ ቆጠራ ወቅት የሚቀርቡት ጥያቄዎችን ማጠናቀቅ ላይ በተደረሰበት ወቅት የፍርድና የንግድ ሚኒስቴሮች ቀለበሱት። የሀገሪቱ ጠቅላይ ፍርድ ቤት በየ10 ዓመታቱ በሚካሄደው የሕዝብ ቆጠራ የዜግነት ጥያቄ እንዲነሳ መንግስት ያቀረበው ምክንያት አይመጥንም የሚል ብይን ላይ ደርሷል። የሕዝብ ቆጠራው በታቀደበት ጊዜ ለማድረግ እንዲቻል የዜግነት ጥያቄ ሳይታከልበት እንደሚካሄድ የሕግና የፍርድ ሚኒስቴር ባለፈው ማክሰኞ ገልጸው ነበር። ውሳኝ በመሆኑ በዛው እንገፋለን ብለዋል።
ዩናይትድ ስቴትስ ዛሬ የነጻነት ቀን በዓሏን እያከበረች ትገኛለች። ርችቶች ይተኮሳሉ። በመላ ሀገሪቱ ወዳጅ ዘመድ አዝማድ ተሰብስቦ በዓሉን እያከበረው ይገኛል። ፕሬዚደንት ዶናልድ ትራምፕ ባልተለመደ መልክ ማምሻውን ንግግር ያደርጋሉ። በአውሮፓ የዘመን አቆጣጠር በዛሬው ዕለት ሐምሌ 4 ወይም ጁላይ 4 1776 ዓመተ ምህረት አሜሪካ ከእንግሊዝ አገዛዝ ነጻነቷን ያወጀችበት ዕለት ነው። ዋሽንግተን ከተማ ላይ በመቶ ሺዎች የሚቆጠሩ ሰዎች በብሔራዊው ሜዳ ወይም አደባባይ ላይ ተሰብስበው ግዙፍ የርችትና የሙዚቃ ትርኢቶችን ይመለከታሉ። ፕሬዚደንት ትራምፕ በዛሬው የነጻነት በዓል ሳሉት ቱ አሜሪካ፣ ሰላም ለአሜሪካ የሚል ኩነት ጨምረውበታል። በኋላ ሰፋ ያለ ዘገባ ይኖረናል።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 27 2011 ዓ.ም ምሽት ፕሮግራም ነው።
ለዚህ ያበቃን አንዱ መሰረታዊ ጉዳይ ሰዎች በህግና በስነ ስርዓት ከመናገር እየወጡ በመሰላቸው የመናገር የጥላቻ ንግግሮች በአጠቃላይ ህግና ስርዓትን ከማክበር ይልቅ በራስ መንገድ የመሄድ ጉዳይ በእነዚህ አንድ ሁለት ዓመታት እየተጠናከረ ነው። አንዱ ከህገ በላይነት ጋር ተያይዞ የሚታየው ጥብቅ የሆነ ግልጽነት የተሞላበት የትጥቅ ፖሊሲና የህግ ማዕቀፍ እንዲኖር ማድረግ አለበት መንግስት።
አቶ ቹቹ አለባቸው ደራሲና አሁን አዴፓ ተብሎ የሚታወቀው የቀድሞው በአዴን ነባር ታጋይ ነበሩ። በአማራ ክልል ፖለቲካ ጉዳዮች በማኅበራዊ መገናኛ ብዙሃን ትንታኔዎችን በመስጠት በስፋት ይታወቃሉ።
አሁን በጥርጣሬ የተያዙ አሉ። መንግስት እነሱን በተገቢው ጊዜ ለፍርድ አቅርቦ የህግ ውሳኔ እንዲያገኙ ማድረግ አለበት። ወጣቱንና ሌሎችን የህብረተሰብ ክፍሎችንም በየቦታው ውይይትና መነጋገር ቢቻል፣ ያው ሁሉም ጉዳቱ መነሻውም መድረሻውም መጨረሻውም የራሳችን የህብረተሰብ ጉዳት ስለሆነ ሰከን ባለመልኩ ተነጋግረን ማለፍ ካልቻልን ወደ አስቸጋሪ ሁኔታ ውስጥ መንገባ ይመስለኛል።
የህግ አማካሪና ጠበቃው አቶ ጌታቸው ወንድም ናቸው። በክልሉ ሰላምና መረጋጋት ይሰፍን ዘንድ የነፍስ ወከፍ የጦር መሳሪያ ይዞታና አጠቃቀም የሚመለከት ጥብቅ ህግ መጽደቅና ተግባራዊ መሆን ጨምሮ መንግስት የህግ የበላይነትን ማስከበር አለበት ሲሉ አስተያየት ከሰጡበት የተወሰደ ነው። ሙሉ ቃለ ምልልሳቸው ቆየት ብሎ ይቀርባል።
ኢትዮጵያዊነትንና ኢትዮጵያዊነትን ለመዘከርና ለማክበር ነው ከሌላ ስቴት ኬክ ቆርጦ ከየቦታ ያሉ የሚመጣው። በዚህ አጋጣሚ ለዛ ኢትዮጵያዊነትን ለመዘከርና ለማክበር ሲመጣ በዛው አንድ ዶላርም ለህዝቤ ከዚህም በፊት ያልተደረገ ጥሪ ተደርጎልኛልና ለማህበረሰቤ ልስጥ ብሎ ፕሮግራም አድርጎ በጀት አድርጎ እንዲመጣና እዛ ደግሞ የኛ ቡትስ የተዘጋጀ የኢዲቲኤፍ አለ። እዛው በክሬዲት ካርድ መክፈል ይችላሉ፣ በካሽ መክፈል ይችላሉ። ሁሉንም ነገር የሚያስፈልገውን ነገር አዘጋጅተናል። አብሮ ኢዲቲኤፍንም እንዲዘክሩ እንዲያከብሩ ነው የምንፈልገው።
ወይዘሮ ብርሃኔ ቤካ የኢትዮጵያ ዳያስፖራ ትረስት ፈንድ ኢዲቲኤፍ ተብሎ ይታወቃል በምህጻር የዋሽንግተን ዲሲ የሜሪላንድና የቨርጂኒያ ቻፕተር ሰብሳቢ ናቸው። የትረስት ፈንዱ የህዝብ ግንኙነት ኃላፊ ወይዘሮ ሃና አጥናፉም በኢትዮጵያውያን የስፖርትና ባህል ፌዴሬሽን ዝግጅት ላይ ለመገኘት በሰሜን አሜሪካ ላሉ ኢትዮጵያውያንና ትውልደ ኢትዮጵያም ፈንዱ ያለበትን ሁኔታ ለማስተዋወቅ አሜሪካ ገብተዋል። ዛሬ አትላንታ ጆርጂያ በኢትዮጵያውያኑ ክብረ በዓል ላይ ናቸው። ዘግየት ብለን ሁለቱንም እናቀርብላችኋለን።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተላለፉበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
Who more than himself. Yeah, country loved.
የነጻነት አዋጅ ከተነገረበት ከሰኔ 29768 ዓመተ ምህረት እስከ ዛሬ ልክ 243 ዓመት ሆነ። ይህ የዩናይትድ ስቴትስ ነጻ መንግስት እድሜ ነው። ልክ የዛሬ 243 ዓመት የዚህ ዘመናዊ ዴሞክራሲ ፈጣሪ አባቶች የነጻነት አዋጅ መጡና ከታላቋ ብሪታንያ አገዛዝ እንግዲህ ነጻ መሆናቸውን ለሎንዶንም ለዓለምም ነገሩ።
Spacious skies, far amber waves of rain.
በርግጥ ይህቺ ወጣት ሀገር ባለፉ ሁለት ተኩል ምዕት ዓመት በሚጠጉ ዓመታቷ ከነጣ ድህነትና ከለየለት ጦርነት እስከ ዓለም የዘመኑ ስልጣኔና የካብት ቁንጮነት እጅግ የበዙ ፈተናዎችን፣ መከራዎችን፣ ድሎችና ስኬቶችን አሳልፋለች። ዛሬ ልጆቿ ውቢት አሜሪካ እያሉ ይዘምሩላታል። ዓለም ይፈልስባታል፣ ተስፋ ይፈስባታል። ፎርዝ ኦፍ ጁላይ በሀገሬው አጠራር ወይም ሰኔ 27 በኢትዮጵያው አቆጣጠር ሲውል አሜሪካውያን ዘር፣ ቀለም፣ ሃይማኖት፣ የፖለቲካ ወገን፣ የኑሮ ደረጃ፣ ዕድሜና ጾታ፣ ሌላውም ለዓለም ልዩነት ሁሉ ምክንያት የሆነ እንከንና ዝባዝንኬ ሳሸነቁጣቸው በአንድ ልቦናና ቀልብ እንደ አንድ ሰውና እንደ አንድ አሜሪካዊ በሐሴት ያከብሩታል። የዘንድሮው የነጻነት ቀን አከባበር ከወትሮው ለየት ያሉ ዝግጅቶች ታስበውበታልና በሰውም መካከል የሐሳብ መለያየት የተፈጠረ ይመስላል። በዚህ ዕለት ፕሬዚደንት ተናግሮ አያውቅም፣ እንዲያው ከሕዝቡና ከቤተሰቡ ጋር ዋይት ሃውስ ውስጥ ሆኖ ያከብረዋል እንጂ። 45ኛው ፕሬዚደንት ዶናልድ ትራምፕ ግን ይህንን ባህል ሊለውጡት ወስነዋል። ዛሬ በግዙፉ ብሔራዊ አደባባይ ናሽናል ሞል ተብሎ ይጠራል፣ እንደ ወትሮው ለሚገጠገጠው አሜሪካዊና ከየትም ለሚሰባሰበው ሀገር ጎብኚ ሁሉ እዚያው እሰው መካከል ተገኝተው ከሊንከን መታሰቢያ ሐውልት ደጃፍ ንግግር ሊያደርጉ ነው። በዚህ ዕለት ወታደራዊ ሰልፍ ተደርጎ አያውቅም፣ እንዲያው ሰራዊቱ በየግንባሩም በየሰፈረበት ሁሉም በያለበት ሆኖ ከሕዝቡ ጋር ሕዝብ ሆኖ ያከብረዋል እንጂ። የዛሬው ፎርዝ ኦፍ ጁላይ ግን ወታደራዊ ትዕይንቶችም ሊደረጉበት ነው። ምንም እንኳ የጦር ኃይሎቹ ጠቅላይ አዛዥ ባለፈው ዓመት ፈረንሳይ ዋና ከተማ ፓሪስ ላይ ተገኝተው በብሔራዊ ቀኗ ባስቲዴይ ሻምዘሊዜ ጎዳና ላይ ያለፈውን ትንግርት የተባለ ወታደራዊ ሰልፍ ካዩ በኋላ እጅግ በመመሰጣቸው የጦራቸውን ሞገስና ኃያልነት ለድፍን ዓለም የሚናገር የአደባባይ ትዕይንት ለማድረግ አስበው የነበረ ቢሆንም ይወጣል የተባለው ካዝናቸውን በእጅጉ የሚፈታተን ሆኖ ተገኘና ተዉት። ትተው ግን አልተዉትም። ዛሬ የዋሽንግተን ዲሲ ጎዳናዎች በታንኮችና በብረት ለበስ ተሽከርካሪዎች ይናጣሉ ተብሏል። የዋና ከተማይቱ ሰማዮች ከጦር ግንባር በቀር ውለው የማያውቁ ጀቶች ይሽሞነሞኑባቸዋል ተብሏል። ለማንኛውም በተለይ እነዚህ ሁለት አዳዲስ ክንዋኔዎች ሰውንም ፖለቲከኛውንም ለሁለት ከፍለዋል።
Our great democracy and great call to patriotism, the success of this administration and opening
ታላቁ ዲሞክራሲያችን ለሀገር ፍቅር የሚደረግ ታላቅ ጥሪ ይላሉ የፕሬዝደንት ትራምፕ ልዩ አማካሪ ኬሊያን ኮንዌይ። የዚህ አስተዳደር ስኬት ለሰዎቻችን የፈጠርናቸው የሥራ ዕድሎች፣ ለአርበኞቻችን ያደረግነው ሁሉ። ኮንዌይ የዕለቱን በእንዲህ ዐይነት ሁኔታ መከበር አስፈላጊነት ሲናገሩ
What we're about to see is And all day, partisan political extravaganza featuring Donald Trump.
በተወካዮች ምክር ቤቱ የዋሽንግተን ዲሲ እንደራሴ ኤሊኖር ሆልምስ ይህንን የዛሬውን አከባበር በሙሉ ቀን ላይ የተዘረጋ ዶናልድ ትራምፕን ለማሞካሸት የተሰናዳ ፓርቲ የለየ የፖለቲካ ትርኢት ነው ብለውታል። የአሜሪካ ፕሬዚደንት ይህንን ዕለት ለራሱ የፖለቲካ ጥቅም ሲያውለው የአሁኑ በታሪክ የመጀመሪያው ነው። ኤሊኖር ሆልምስ አንዳንዶች ክብር ለጦር ሰራዊታችን ይሁን እያሉ ትርኢቱን በጉጉት ይጠብቃሉ። ሌሎች ደግሞ በርግጥ ክብር ለጦራችን ይሁን ማለትን ባይዘነጉም እለቱ የጦር ትርኢት ሳይሆን የነጻነትና የደስታ የአሜሪካ ህልም የሚጎላበት ነው ይላሉ። አንዳንዶች እለቱ የማንም የፖለቲካ መልእክት ማስተላለፊያ ሳይሆን የአሜሪካውያን ሁሉ ነውና ፕሬዚደንቱ እዚያ አደባባይ ቆመው የእንደገና ምረጡኝ ቅስቀሳ አካል ተደርጎ የተቆጠረ ንግግር ማድረግ የለባቸውም ሲሉ፣ ሌሎች ደግሞ የለም ፕሬዚደንት እኮ ነው ያሻውን ማድረግ ይችላል ደግሞም እስኪ እንስማቸው ይላሉ። ለማንኛውም ዛሬ ከተለየ ፕሬዚደንት ጋር የተለየ 4th of July የተለየ የነጻነት ቀን ነው ለአሜሪካ። የዛሬ ርችቷም ከወትሮው ውብና ድንቅ የሆነ በየዓመቱ በጉጉት ከሚጠበቅ የ20 ደቂቃ ትዕይንት ወደ 35 ደቂቃ ከፍ እንደሚል ማስታወቂያ ተነግሯል።
That's the American way, right? We want to do something grandiose, something that's spectacular.
የግሩቺ ርችቶች አቅራቢ ኩባንያ ዋና ሥራ አስፈጻሚ ፊል ግሩቺ ብሔራዊው አደባባይ ላይ ዝግጁ አሜሪካ እንዲህ ናት ይላሉ። ታላቅ ነገርን ማድረግ እንሻለን ትንግርት ይሆናል ብለዋል ፊል ግሩቺ። በነገራችን ላይ ፕሬዚደንት ትራምፕ ዓለም በሁለተኛው የዓለም ጦርነት ወቅት በናዚ ጀርመን ላይ ድል የተቀናጀበትን 75ኛ ዓመት ሲያከብር ቀዩ አደባባይ ላይ ሞስኮ ወይም ውብ አደባባይ ይባላል ክራስኒ አደባባይ ላይ ተገኝተው ታላቅ ወታደራዊ ትርኢት እንዲመለከቱ ተጋብዘዋል። ሃፒ በርዝዴይ አሜሪካ ካንትሪ ላቭ አንድ መርሲ ሞር ዘን
singing something like this. Listen here. Oh, beautiful far spacious skies.
ሰለሞን እንደዘገባው እናመሰግናለን። የኢትዮጵያ አሜሪካውያን የዜጎች ምክር ቤት በማህበራዊ ሚዲያ አማካኝነት ጥላቻን የሚዘሩና ኢትዮጵያውያንን ለማጋጨት የሚሰሩ ግለሰቦችን በአሜሪካ ሕግ ፊት ለማቅረብ እንቅስቃሴ መጀመራቸውን አስታወቁ። የምክር ቤት የህዝብ ግንኙነት ተጠሪ አቶ አምሳሉ ጸጋዬ ለአሜሪካ ድምጽ እንደተናገሩት በጥላቻ ንግግሮች ምክንያት የሚቀሰቀሱ ግጭቶችን ለማስቀረት ከአሜሪካ ጀምረው በመላው ዓለም እንደሚሰሩ ተናግረዋል። ጽዮን ግርማ ዝርዝር አላት።
በማህበራዊ ሚዲያ ላይ የሚደረጉ የጥላቻ ንግግሮች ለኢትዮጵያ ማህበረሰብ ተግባብቶ መኖር ጠንቅ ናቸውና እሱን ለመቀነስ እንሰራለን ብለዋል የኢትዮጵያ አሜሪካውያን ዜጎች ምክር ቤት አባላት። ዴንቨር ኮሎራዶ የሚገኙትን የምክር ቤቱ የህዝብ ግንኙነት ተጠሪ አቶ አምሳሉ ጸጋይን ስለ ሁኔታው ማብራሪያ እንዲሰጡን ጠይቀናቸዋል። ምክር ቤታችሁ በአጠቃላይ ምንድን ነው የሚሰራው ለሚለው ጥያቄ ምላሽ ይሰጣሉ።
የኛ ምክር ቤት የሚሰራው ምንድን ነው? በኢትዮጵያ ሰው ልጆች ሰብአዊ መብት መከበር፣ ሴቶቻችን የመኖር ባህልና ሴቶቻችን ተጠብቀው የዲሞክራሲ ጮራ በኢትዮጵያ ተፈጥሮ ሴቶቻችን ጠብቀን በጋራ እንድንኖር በውጭ ሀገር በምንኖር የውጭ ሀገራትን ህግን ተጠቅመን ከዚህ በፊት እንደምናደርገው ለፉት ጊዜያቶች መብት በኢትዮጵያ ሲፈጠር ይቁም እንዳልነው ሁሉ አሁንም ዜጋም ለዜጋም ራሱን እንዲጠባበቅ ለማድረግ ነው የጀመርነው።
ምን አከናወናችሁ ከዚህ ቀደምና ደግሞ መቼ ነበር የጀመራችሁት?
ከሶስት አመት በፊት በኢትዮጵያ አሜሪካን ሲቪክ ካውንስል HR 128 የሚባል ሪዞሉሽን አስረቅቀን እንዲጸድቅ አድርገናል በአሜሪካን ምክር ቤት። ከዛም SR 168 የተባለውን አዘጋጅተን በዛ እየሰራንበት እንገኛለን እና በአሜሪካን ሀገር የተለያዩ ሲስተም ውስጥ ገብተን የምንሰራ ሰዎች ነን። በዚህ ተቋማት ውስጥ የኢትዮጵያን አድቮካሲ ኔትወርክ እና ሌሎች አመት ጠቅላላ በአለም
ይህንን የጥላቻ ንግግርን የሚያሰራጩ ኢትዮጵያውያንን በህግ ተጠያቂ ለማድረግ እንቅስቃሴ መጀመራችሁን ነው ይፋ ያደረጋችሁት። እንዴት ነው ይህንን ለማድረግ የተነሳችሁት? ምንድን ነው ናሙናችሁ?
ያየናቸው ነገሮች አሉ ከዚህ በፊትም የነበሩ እና በውጭ ሀገር በተለይ አሜሪካን ሀገር ኖረን በዚህ በዲሞክራሲ ወይም ፍሪ ስፒች አለን ብለን በምንኖርበት ሀገር ላይ ህግና ስርዓትን ተከትለን መኖር ሲገባን ለሀገራችን እንዲያውም ለመጣንበት ማህበረሰብ መልካምን ከመመኘት፣ ፍቅርን ከመመኘት፣ አንድነትን ከመመኘት ይልቅ በብሔር እየተቧደኑ፣ በክልል እየተቧደኑ፣ በግለሰብ እያደረጉ ዜጋን ከዜጋ እንዲባላ የሚቀሰቅሱ የሶሻል ሚዲያ እየተበራከቱ መምጣታቸው ሀገር ይፈርሳል ብለን ስጋት ውስጥ ገብተናል። ትላንት ዜጎች የወደቁለት ትናንትም የፈሰሰበት እና ሌሎች መስዋዕትነት የተደረገላት ሀገር ዛሬ በዚህ በእንዲህ አይነት ነገር ላይ ገብተን ህዝብን መቀጠስ ለምርት ሆነው ተከስቶ ነገሩ ከማዘን ይልቅ ሳይከሰት መጠንቀቁ አስፈላጊ በመሆኑ ይህንን ነገር መንቀሳቀስ እና ወደ ህግ ማውስጥ ወስዶ እንዲህ አይነት የሚሰሩ ሰዎችን በህግ እንዲጠየቁ ማድረግ ነው እና በአሜሪካን ሀገር ፍሪ ስፒች እንዳለ እናውቃለን። ያንን ነገር ግን ለመጥፎ ነገር በማዋል የተንቀሳቀሱ ያውም ከዚህ ሀገር ሆነው የዚህ ሀገር ፉል ያላቸው ሰዎች ወደ ሌላ ሀገር ፖለቲካ ውስጥ በመግባት ዘርን ከዘር እንዲጋጭ፣ ሰዎች እንዲገዳደሩ በማድረግ ስራ ላይ መሰማራት የአሜሪካን ህጎች አይፈቅዱም እና ያንን ህግ ተጠቅመን በአሜሪካን ህግ ተጠያቂ እንዲሆኑ ለማድረግ ነው እንቅስቃሴ የጀመረው።
አቶ አምሳሉ ክሱን እንዴት ትመሰርታላችሁ? በማን ላይ ነው የምትመሰርቱት? በዩናይትድ ስቴትስ ነዋሪዎች ላይ ብቻ ነው ተጠይቀዋል። ምላሽም ሰጥተዋል። ዝርዝሩን ለመስማት በእሁድ ምሽት ሙሉ ቃለ ምልልሱን ይጠብቁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በአማራ ክልል በቅርቡ የተከሰተውን የከፍተኛ የመንግሥት ባለሥልጣናት ግድያና በክልሉ የሚታየውን ውጥረት ተከትሎ በአካባቢው ሰላምና መረጋጋት ይሰፍን ዘንድ መንግሥት የሕግ የበላይነትን ማስከበር የመጀመሪያው ኃላፊነት ማድረግ አለበት የሚሉ ምሁራን የነፍስ ወከፍ የጦር መሣሪያ ይዞታና አጠቃቀምን አስመልክቶ ጥብቅ ሕግ እንዲወጣ እያሳሰቡ ናቸው። ከአስተያየት ሰጪዎቹ ሁለቱን ያነጋገረችው አስቴር ምስጋናው ተከታዩን አዘጋጅታለች።
አቶ ቸቹ አለባቸው በቀድሞ ባዴን ነባር ታጋይ ናቸው። በአሁኑ ወቅት ደግሞ በሲቪል ሰርቪስ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ሲሆኑ በተለይ ካለፈው 2 ዓመት ወዲህ በማህበራዊ ሚዲያ በአማራ ክልል ፖለቲካ ላይ ሰፊ ትንታኔዎችን ይሰጣሉ። በቅርቡም ዳገት ያበረታው የአማራው ፍኖት የሚል 700 ገጽ ያለው መጽሐፍ አሳትመዋል። ከሰሞኑ በአማራ ክልል ተከስቶ የነበረውን የፖለቲካ ውጥረት ለማረጋጋት መንግስት ያጭርና የረጅም ጊዜ እቅድ አውጥቶ የክልሉን ሰላም ወደ ነበረበት መመለስ ይኖርበታል ይላሉ አቶ ቸቹ። ያጭር ጊዜ እቅድ ብለው ካነሷቸው ነጥቦች ውስጥ ዋነኞቹ ደግሞ የህግ የበላይነትን ማስከበርና የነፍስ ወከፍ የጦር መሳሪያ አጠቃቀም ፖሊሲን በማውጣት ተግባራዊ ማድረግ የሚሉ ናቸው።
የመጀመሪያው መፍትሄ ይሆናል ብዬ የማስበው የህግ የበላይነትን ማረጋገጥ ነው። መንግስታዊ ስልጣንን ተጠቅሞ በሁሉም አካባቢዎች ሁሉም ጉዳዮች በህግ የበላይነት ስር መውደቃቸው ማረጋገጥ አለበት። ለዚህ ያበቃን አንዱ መሰረታዊ ጉዳይ ሰዎች በህግና በስነ ስርዓት ከመናገር እየወጡ በመሰላቸው የመናገር የጥላቻ ንግግሮች፣ አጠቃላይ ህግና ስርዓትን ከማክበር ይልቅ በራስ መንገድ የመሄድ ጉዳይ በእነዚህ አንድ ሁለት ዓመታት እየተጠናከረ ነው ማለት ትንንሽ የሚመስሉ ግን አደገኛ መርዞችን ዳዮችን በይሉንታ ማለፍ አንዱ ከህግ የበላይነት ጋር ተያይዞ የሚታየው ጥብቅ የሆነ ግልጽነት የተሞላበት የትጥቅ ፖሊሲና የህግ ማዕቀፍ እንዲኖር ማድረግ አለበት። መንግስት መፈቀዱ ላይ ብዙ ችግር ላይኖር ይችላል፣ ግን ለማን የተፈቀደው? ተፈቅዶለት በእጁ ያስገባው ሰው መሳሪያው እንዴት እንደሚጠቀምበት ስልጠናና ትምህርት አግኝቷል ወይ? ጥፋት በፈጸመ ጊዜ ይህ በህጋዊ መንገድ የገዛው መሳሪያ ከሱ ተነጥቆ ወደ መንግስት እንደሚገባ ግልጽ ነው ወይ? ስለዚህ የትጥቅ ጉዳይ ማህበራዊ ሚዲያ ላይ ጽፌያለሁ፣ የወቅቱ አንገብጋቢ ጉዳይ ነው። ግልጽ የሆነ ህዝቡ ያወቀው ህዝቡ የተረዳው የትጥቅ ፖሊሲ ሊኖረን ይገባል። የመሳሪያ አጠቃቀም ፖሊሲ ማለት ነው። ይሄ የመንግስት መሳሪያ ሊሆን ይችላል፣ የግለሰቦች ሊሆን ይችላል። ቁጥጥር መደረግ አለበት፣ ተደራጅቶ ለሰላም መዋል መቻል አለበት። ከዚህ አኳያ መንግስት እንዲህ አካላትን ሰብስቦ የማደራጀት የማሰልጠን ህጋዊ ማዕቀፎችን የማሳወቅ ኃላፊነትም የመንግስትና የጸጥታ አካላት ይመስለኛልና ህግ ማስከበር እንዲህ አይነት ጉዳዮችን ሁላ መልክ ከማሰስ ጋር መያያዝ አለበት። ከዚህ ተነጥሎ የሚከበር ህግ
የረጅም ጊዜ እቅድ ብለው ካነሷቸው የመፍትሄ አቅጣጫዎች ደግሞ የወጣቱን የስራ አጥነት ችግር መፍታት ነው ይላሉ።
በወታደር ሰላም ብናስከብር፣ የህዝብ አንዳንድ ጥያቄዎች ብንመልስ፣ ዝሮ ዝሮ ልማቱ ካልቀጠለ ዋጋ የለውም። በተለይም የወጣቶች የስራ እድል ጉዳይ መፍትሄ ካላገኘ ስራ የሌለው ወጣት ይህንን እንደ አንድ ስራ ወስዶ ሲያራግበው ሊሆን ይችላል። ስለሆነም ህግ ማስከበር የትጥቅ ፖሊሲያችን ጉዳይ እንዳለ ሆኖ የህዝብን ጥያቄዎች መመለስ እርግጥ አንዱ የልማት ጥያቄ ነው። የህዝብ ጥያቄ በተለይም ለስራ እድል ፈጠራ ወጣቶች ስራ አግኝተው ዳቦ በልተው ስራ ላይ የሚውሉበትን መንገድ መንግስት በተቻለው መጠን ብቻውን የሚዘልቀው ነገር አይደለም። ማህበረሰቡ፣ ባለሀብቶች በዚህ መልኩ እንዲሰማሩ የመጨረሻው አማራጭና ትልቁም ይሄ ይመስለኛል።
አቶ ጌታቸው ወንድም የህግ አማካሪና ጠበቃ ናቸው። አሁን በአማራ ክልል ያለውን ነባራዊ ሁኔታ መልክ ለመቀየር ዋነኛው መፍትሄ መንግስት ለህግ የበላይነት ትኩረት ሊሰጠው ይገባል ባይ ናቸው።
መንግስት ከምንጊዜውም በላይ በጣም ረጅምና ተከታታይነት ያለው ስራ መስራት አለበት። ይህ ምንድን ነው? የህግ የበላይነት መከበር አለበት። አሁን በጥርጣሬ የተያዙ አሉ። እነሱን በተገቢው ጊዜ ለፍርድ አቅርቦ የህግ ውሳኔ እንዲያገኙ ማድረግ አለበት። ወጣቱንና ሌሎችን የህብረተሰብ ክፍሎችንም በየቦታው ውይይት ማድረግ ቢቻልና መነጋገር ቢቻል ያው ሁሉም ጉዳቱ መነሻውም መድረሻውም መጨረሻውም የራሳችን የህብረተሰብ ጉዳት ስለሆነ ሰከን ባለመልኩ ተነጋግረን ማለፍ ካልቻልን ወደ አስቸጋሪ ሁኔታ ውስጥ መንገባ ይመስለኛል። ከፌደራል መንግስቱ ጋርም በመነጋገር ሁኔታው የመጨረሻ እስኪያርግና ወደ ነበረበት ሁኔታ መመለስ እስኪቻል ድረስ ከምንጊዜውም በላይ ትኩረት ሰጥቶ በዚህ በጸጥታው ጉዳይ ቢሰራ ጥሩ ነው ላሉ ነው።
በመጨረሻ ማቶቹ ለአማራ ወጣቶችና ህዝብ ያስተላለፉት መልእክት አንድነቱን ማጠናከር እንዳለበት ነው የተናገሩት።
ይህንን ድክመታችንን ይህንን ችግራችን ደግሞ ሌሎቹ እንደሚዝናኑበት እንደ በጎ አጋጣሚ እንደሚወስዱት አውቆ የአማራ ህዝብና የአማራ ወጣት ራሱን ማደራጀት ራሱን በህግ ጥላ ስር አድርጎ የክልሉን ሰላም ልማትና ዲሞክራሲ መጠበቅ ይኖርበታል። ከዛ ውጭ እዚህም እዛም ነገር ሲነሳ በሌሎቹ ላይ መቀሰር መፍትሄ አላመጣም። እስካሁንም ድረስ የለም እያልኩ አይደለም፣ ችግር አለ። ግን ዋነኛው ውስጣችን ላይ መሆን መቻል አለበት። እንዲያ ለማድረግ ደግሞ አንድነት በጣም አስፈላጊ ነው። በተለይ ወጣቶቻችን አንድነት ከመቼውም ጊዜ በላይ መጠናከር አለበት።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ሬዲዮ ጣቢያ ስርጭት ነው።
አትላንታ ጆርጂያ ላይ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ለነገሩ ከካናዳና ከአውሮፓም የሚገቡ አሉ። ዓመታዊውን ክብረ በዓላቸውን ተያይዘውታል። ሰሞኑን የኳስ ግጥሚያዎች፣ የባህል ትርኢቶች፣ ትውውቅ፣ ምግብና መጠጡ፣ ሥራን ማስተዋወቁ፣ ንግድና ልውውጡ ወትሮ በዚህ ሰሞን ይደራል። ለነገሩ እንደ ጥምቀትም ነው አሉ። ይህ የኢትዮጵያውያን የስፖርትና የባህል ፌዴሬሽን ዓመታዊ ፌስቲቫል ሎሚ ብጤ በኪሱ ቋጥሮ አደባባይ ብቅ የሚል አይጠፋም ይላሉ። እዚያ ሜዳ ላይ ተወጥነው የደሩ ጎጆዎች የሆኑ ብዙ ናቸውም ይባላል። ለማንኛውም አዲሱ አበበ እዚያው ነው ከአሉላ ጋር ማምሻውን ሲነጋገሩ ነበር።
ሰሞኑን እንዳደረግነው ሁሉ መሰንበቻውን ኢትዮጵያውያን ከተሰባሰቡበት ቀይ ነው የምንዘልቀው። የሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ ፌስቲቫል ዛሬም ቀጥሏል በአትላንታ። ስነ ስርዓቱን በመከታተል ላይ የሚገኘው ባልደረባችን ለምሽቱ በቀጠሮ ተመልሷል። በስልኩ መስመር ላይ ነው። ሰላም አዲሱ፣ እንደምናመሸ።
ሰላም አሉላ፣ እንደምናመሸ። አድማጮቼም እንደምናመሻችሁ፣ እንደሰነበታችሁ።
የኳሱ ውድድር ረፈድ ብሎ እንደሚጀምር አውቃለሁ፣ እየተሟሟቀ ይመስላል። ለሁሉም እስኪ በትላንትናው ምሽት ካቆምንበት እንቀጥል። የእግር ኳሱን ውድድር በተለይ የሚመለከተው ምን ይመስላል?
መልካም። ዛሬ አምስተኛ ቀን ላይ ነው አሉላ ያለ ነው። ከኳሱ ጀምረን ኳሱን ተከትለው ከስቴት ስቴት ህዝብን ፍለጋ ስለሚዘዋወሩት እንቅስቃሴዎች እናወራለን። ከኳሱን ጀምር ዛሬ 16 ውድድሮች ይካሄዳሉ። አይገርምም? 8-8 ተከፍለው
ትልቅ ይመስላል።
አዎ፣ ለምን ህዝቡ አይለያይባችሁም ብዬ የስፖርቱን ውድድር የሚያስተባብረው ተካልኝ ኃይለ ማርያምን በቅጽል ስሙ ብዙ ስፖርተኛ በሚያውቀው ሻፍትን ጠይቄያለሁ። እንደዚህ ብሎኛል።
ዛሬ የመጨረሻ ቀን ነው፣ ወደ ዋንጫ ለማለፍ የሚለይበት ቀን ስለሆነ ተመሳሳይ ሰዓት ሁለቱም ሜዳ ላይ በተመሳሳይ ሰዓት እንዲጫወት ነው። ምክንያት የራሱን ውጤት የመጀመሪያው ካወቀ መውደቁን አንዱ ለአንዱ እየለቀቀ አይነት ችግር የተደጋጋሚ ስለነበረ ያን ለማስወገድ አንዱ የአንዱን ውጤት አያውቅም። ተመሳሳይ ሰዓት አንድ ምድብ ያሉ ሁለት ሜዳ ይጫወታሉ። ህዝብን አይከፋፍልም ላልክ፣ ህዝቡ መጀመሪያ የየራሱ ቲም አለው። ቲሙን የሚደግፍበት ሄዶ እዛም ሞቅ ያለ ነው፣ እዚህም ሞቅ ያለ ነው። ተመልካቹ የራሱ የመምረጥ እንትኑ የተጠበቀ ነው። የተሻለ ጨዋታ ያስደስተኛል፣ ያረካኛል፣ ይህን ባይሻለን የሚለው ወደዛ መሄድ ይችላል። እኛ ግን ይህን አንዱ ለአንዱ ሳይደክም መላቀቅም የተለያዩ ችግሮችን ለማስወገድ ስንል በተመሳሳይ ሰዓት እኩል ሰዓት ነው የሚጀምሩት፣ እኩል ሰዓት ነው የሚጨርሱት። ውጤቱን መጨረሻ ላይ ነው የሚታወቀው። አንዳንድ ቲሞች አራቱም የማለፍ እድል ይኖራቸውና መጀመሪያ የተጫወቱ አንድ ሜዳ ከሆነ የግድ አንዱ መጀመሪያ መጫወት አለበት። አንዱ መጀመሪያ ተጫውተው ሁለተኛው ሊለቅ ይችላል። ያንን ለማስወገድ ስንል
መልካም። ዋናውን እግር ኳስ ውድድር የሚመለከተውን አጋርተህናል አዲሱ። ይሄ ምናልባት ከምንገምተው በላይ ይመስላል። 16 ውድድሮች በአንድ የሚካሄዱበት በሁለት ሜዳ ተከፍለው፣ ትላንት ስጋትህን የገለጽከው የሚፈለገውን ያህል ህዝብ ወደ ኳስ ሜዳዎቹ ያለመምጣቱን አያካብደው ይሆን አዲሱ?
ምናልባት እሱ እንደሚለው ህዝቡ የሚፈልገውን ቡድን ያውቃልና ወደሚፈልገው ቡድን ይሄዳል ነው የሚለኝ። ነገር ግን አሁን እኔ የሰሌ ቡድን የኔ ነው አይደለም፣ ጥሩ የሚጫወቱትን ሁሉንም ማየት እፈልጋለሁ። ግን አንዱ እዚህ አንዱ እዛ ሲሆንብኝ የትኛው ጋር ልሆን ብዬ ትቸገራለሁ። እና እንዲህ የሚቸገሩ ሰዎች ይኖራሉ፣ ያካብደዋል። በእርግጥ ግን እንግዲህ ምክንያት አላቸው ደግሞ እነሱ።
ቀኑን ማራዘም አይችሉም፣ የቀራቸው ቀንም ጊዜውም አጭር ነው። ለሁሉም መልካም። የስፖርቱን ውድድር ውጤቶች በነገው ምሽት ዝግጅታችን ይዘህልን ትመጣለህ። ታዲያ የእግር ኳሱን ያህል አዲሱ ብዙዎች የሚከታተሏቸው የተለያዩ ማህበራዊ እንቅስቃሴዎች፣ ተቋማት፣ ድርጅቶች በቀደመ ዘገባ እንዳመለከትከን ይሄን ጊዜ ምክንያት አድርገው ይመጣሉና ለዛሬስ የትኛው ማህበር የትኛው ስብስብ እንቅስቃሴ አለ?
ቢያንስ ዛሬ ሐሙስ ለምሳሌ ወደ 6 የሚሆኑ ስብስቦች ይካሄዳሉ። ሁለቱን ለናሙና ላንሳለን። ህዝብን ፍለጋ ስብስቡን ምክንያት አድርገው ከስቴት ስቴት የሚንቀሳቀሱ አካላት አሉ። አንዱ የቀድሞ የኢትዮጵያ አየር ኃይል ዓለም አቀፍ ህብረት የሚባል ነው። ዛሬ 10 ከቀኑ ጀምሮ ማለት ነው ዝግጅት ይኖረዋል። ያንን በሚመለከት ደግሞ ሊቀመንበሩ የመቶ አለቃ አስናቀ በለጠ
ከዚህ በፊት ለአራት ዓመታት በተከታታይ የዚህን የሰሜን አሜሪካውን የእግር ኳስ ፌዴሬሽንን በመከተል ያው የኢትዮጵያ ህዝቦች የሚሰባሰቡበት ቦታ ላይ እኛም የአየር ኃይል የቀድሞ ባልደረቦች እንገኛለን። ከየክፍለ ዓለማቱ የሚመጡ አሉ። በዚህ አካባቢ በዚህ ዙሪያ ላይ ደግሞ የእኛ አሁን የገለጽኩልህ ይሄ ህብረት የአየር ኃይል ቀን የሚል ሁልጊዜ በጁላይ 4 ቀን እናዘጋጃለን። ከየቦታው የመጡ ለሀገራቸው አገልግሎት የሰጡ የኢትዮጵያ አየር ኃይል ማህበር አባላቶችን እንደዚሁ ሳንደርስባቸው ለሀገራቸው አገልግሎት እየሰጡ ያለፉትን በዚህ አጋጣሚ የዚህ ቀን ሰዎች ሰባሰብ ጠርተን እነሱን አንዳንድ የምስጋና ነገር ለመስጠት ነው ይሄንን ነገር የጀመርነው እና በሰሜን አሜሪካ በአራት ስቴቶች ውስጥ የስቴቶች ማህበራት አሉ። ይሄኛው ግን ዓለም አቀፍ የሆነ ሁሉንም በአንድ ኔትወርክ ለማገናኘት ለልጅ ልጆቻችን ታሪክ እንደዚሁ በመሀሉ እየተቋረጠ እንዳይቀር ለማድረግ ታስቦ የተደረገ ስብስብ ነው።
መልካም አዲሱ ሁለቱን ለናሙና ያህል ምርጠህ ነበር ከቀድሞ የኢትዮጵያ አየር ኃይል ማህበር አባላት እንቅስቃሴ ሌላ ሁለተኛው ምን ይሆን
ሁለተኛው ደግሞ የኪነ ጥበብ ምስረታ ሌላው አንዱ የኳስ ስብስብ ወደ አትላንታ ያመጣው ዝግጅት ነው ምን ልታደርጉ ነው ዛሬ እነማን ገጣሚያን እነማን ተያኒያን ይገኛሉ ብዬ የኛይቱ ለባላት እንጂ ከዲሲ ስለሆነች የጣይቱ ማዕከልን መስራች አለም ፀሐይ ወዳጆን አናግሬያታለሁ
በዚህ በአትላንታ ከተማ ይሄንን የስፖርት ፌዴሬሽኑን ዝግጅት አስመልክቶ አትላንታ ውስጥ የሚኖሩ ወጣት ገጣሚያንና የሲኒማ ጥበብ ባለሙያዎች አንድ ሐሳብ አቀረቡልኝ። ያ ሐሳብ ምንድነው? የኢትዮጵያ የኪነ ጥበብ ማህበረሰብ ከመላው ሰሜን አሜሪካን ከሌላው በትልቅ ደረጃ ለመመስረት ይሄንን አጋጣሚ ተጠቅመን ለምን ስብሰባ እንጠራን በሚል ሲያማክሩኝ በጣም ነው ደስ ያለኝ እና ቀና መንፈስ ነው ተገቢ አስተሳሰብም ነው። እኔም ይሄንኑ ድጋፌን ገለጽኩኝ። በዛም ሳቢያ ዛሬ በደብልትሪ የሚካሄድ ከመላው ሰሜን አሜሪካ የተውጣጡ ከዛም አልፎ ከኢትዮጵያም የመጡ እንደነ መጋቢ አዲስ ይገኛሉ። ከኦክላንድ ፕሮፌሰር አድኛውም ይመጣል። ወጣቱ ገጣሚ በውቀቱም አብሮን ይሳተፋል። ብዙ አንጋፋ ብዙ ወጣት ገጣሚያን፣ የስነ ጽሁፍ ሰዎች፣ የሲኒማ ጥበብ፣ የሙዚቃም ባለሙያዎች አሉበት። ትልቅ ስብስብ አዘጋጅተዋል። በጣም ጥረት አድርገው ሰፊ ድግስ ነው የሚካሄደው። ይህንን ማህበር ለመመስረት ነው ዋናው አላማ።
መልካም አዲሱ፣ በርከት ያሉ እንቅስቃሴዎች የሚካሄዱበት ዕለት ነው። የእግር ኳስ ጨዋታውንም ሆነ ማህበራዊ እንቅስቃሴዎቹን አሳይተናል። ነገ ትልቁ ቀን ነው። የኢትዮጵያ ቀን ምን ይመስላል? በልዩ ስሜት እንደሚጠበቅ እናውቃለን። ነገ መልሰን እናገኛለን። ምናልባትም ከስነ ስርዓቱ ቀደም ብሎ ነው ስናገኝ። ለሁሉም መልካም ጊዜ፣ መልካም ቆይታ። አዲሱ
ዜር ይስልኛል። ሁላ ሰላም አንችልኝ።
አመሰግናለሁ አዲሱንና አሉላን። ባህልና ማህበረሰብ።
በአዲሱና በአሉላ ምልልስ ወደ ሰማነው የሰሜን አሜሪካዊ ኢትዮጵያውያን የስፖርትና የባህል ፌዴሬሽን ዓመታዊ ፌስቲቫል የዘንድሮዋ አስተናጋጅ የአትላንታ ከተማ ስነ ስርዓት ሌላው ባልደረባችን ሀብታሙ ስዩሙም መቅረጸ ድምፁና ምስሉን ይዞ እነሱን አዲሱን ተቀላቅሏል። የምሽቱ ባህልና ማህበረሰብ ሶስት ቅንብሮችን አድርሶናል።
በምዕራባዊው ዓለም ታዳጊዎች እየተዝናኑ ሩቅ እንዲያልሙ ለማስተማሪያነት ከሚውሉት የኪን ዘርፎች አንዱ የድንቃይ ምስሎች መድብል ወይም ኮሚክ ቡክስ ነው። በእነዚህ መጽሐፍት ውስጥ የሚሳሉ ልዕለሰብ ገጸ ባሕርያት አዋቂዎችን ሳይቀር ይማርካሉ። መሰል መጽሐፍትን ለኢትዮጵያውያን በማዘጋጀት ላይ ያለን ወጣት ሀብታሙ ስዩም አነጋግሯል።
ስራ ደበበ ባላለው እዚህ የመጣየት ነው። ኮሚክ ቡክ ማለት የልጆች ልቦለድ ትረካ እንደ ባትማን፣ ሱፐርማን፣ ስፓይደርማን መጀመሪያ ሲጀመሩ በመጽሐፍ ኮሚክ ቡክ የሚባሉ መጽሐፎች ስዕላዊ ልቦለድ ትረካ ተጽፈው ከዛ ነው ወደ ሙቪ የሚቀየሩት እና ልክ እንደነሱ እኛም በራሳችን አይነት የኢትዮጵያ ጀግና የኢትዮጵያን ሂስትሪ እና ሚቶሎጂ የሚጠቀም የእኛን ቫልዩ የሚያሳይ አዲስ ፈጠራ ጀንበር በሚባል ካራክተር ጀንበረናል። የምናየው ጀንበር አሁን ጀንበር ስሙ ቢሆንም የእውነት የምንከታተለው የአማኑኤል ጥላሁን የሚባል ልጅን ትራንስፎርሜሽን ነው ወደ ጀንበር። አማኑኤል ተማሪ ነው። ጀስት ግራጁዌት አድርጎ አዲስ አበባ ዩኒቨርሲቲ ተመርቆ ስራ ለማግኘት እየጣረ እያለ የሆነ ነገር ያገኛል እና ህይወቱን ይቀይረዋል። ኃይሎች ይሰጠዋል። ከተፈጥሮ የተለየ ኃይሎች ማለት ነው። ጥንካሬ፣ የበረራ ችሎታ፣ ብዙ የተለያዩ ነገሮች ይሰጠዋልና አዲስ አበባ ውስጥ ሆኖ እንደዚህ አይነት አቢሊቲዎችን ማግኘት እንዴት ህይወት እንደሚቀይረው ነው የምንከታተለው። በልጆቹ ላይ ወይ በወጣቶቹ ያለው ሪአክሽን ኢዝ ቬሪ ቬሪ ፖዚቲቭ። ወላጆቹ ያዩትና ይሄን ያልተለመደ ነገር ከሃይማኖት ጋር የማይገናኝ ነው እንዴ ምንድነው ብለው ስለሚጠራጠሩ ልጆቹን ይወስዷቸዋል።
መንፈስ ያለው ሁኔታ ነው። መነቃቃቱ ራሱ ድሮ በእኛ ጊዜ ማሞቂሎ የሚባል ሌሎችም ተረቶች ነበሩ እና ያ ተረት ምን ጊዜም አይረሳኝም። የአሁኑን ዘመን ደግሞ ከፈረንጆቹ በለየት ባለ ሁኔታ ልጆቻችን የራሳቸውን ባህል የሚል ስሙም የኢትዮጵያዊ ይመስለኛል እዚህ ላይ ያለው እና ይሄ በእውነት መበረታታት ያለበት ነው እና ይሄንን እነሱ ይሄ ስፓይደርማን የሚባለው ሱፐርማን የሚባለው መተካት ያለበት ነገር ነው።
ደስ ያለኝ መጽሐፍ ከዛ መጽሐፉ ላይ አሰራራቱ ነው። እንዴት እንደጻፈው ጽሁፎቹን ነው የወደደው።
የቡክስቶር ኦነሮች ጋር አብሬ ብሰራ በጣም ደስ ይለኛል። እንደዚህ አይነት ፊክሽን መጽሐፎች በአብዛኛው እንደውም አይገኙም። ብዙ መጽሐፍ የሚያተኩረው ሆልድ የሚያደርጉት ቡክስቶር ኦነሮች ፖለቲካል የሆኑትን ስለሆነ እንደዚህ አዳዲስ መጽሐፎችን የሚያግዙ የሚረዱ ሰዎች በጣም ያስፈልጋል። እኛ የደረስንበት ቦታ ወደ ሌላም ቦታ ለመድረስ
ለመሆኑ የፌስቲቫሉ ታዳሚዎችስ ምን ይላሉ? ሀብታሙ ከተለያዩ የዩናይትድ ስቴትስ ከተሞች የገቡ ኢትዮጵያውያንን ተዘዋውሮ ጠይቋል።
ለምድር ብርቅ ነው ለሰው ዘር መገኛ፣ ደዳም ነው ሀበሻ በፍጥረት አንደኛ።
ሸገር ታደሰ ይባላል። እዚህ የተገኘ ነው ኢትዮጵያ ፌስቲቫል ምክንያት በማድረግ ነው። እኛ የምንሸጠው እንደምትመለከቱት መስቀሎችን፣ በእጅ የተሳሉ የብራና ስዕሎችን፣ የእጅ ጌጣጌጦችን፣ የተለያዩ የሀገር ባህል ልብሶችን ነው እየሸጥን ያለ ነው ማለት ነው። በቅናሽ ዋጋ የሀገርን ባህል በማስተዋወቅና የሀገርን ባህል በመሸጥ ላይ እንገኛለን ማለት ነው። ከትላንት ወዲያ ጀምሮ እየሰራን ይገኛል። በጣም ደስ የሚል ሁኔታ ነው። ይሄ በዓል ለሁላችን ነው። አንድነታችንን ኢትዮጵያ ሀገራችንን አንድ የምናደርግበት እኛ ኢትዮጵያውያኖች የምንሰባሰብበት ትልቅ ፌስቲቫል ነው።
ስሜ ዘራ ያዕቆብ ዘውዱ ይባላል። የመጣሁት ከቨርጂኒያ ነው። የኢትዮጵያን ቶርናመንት የሚካሄድበት ነው፣ የእግር ኳስ ቶርናመንት። ያው በጣም ደስ የሚል ፕሮግራም ነው። ያው እንገናኛለን፣ ሁላችን የተፋፋ ሰዎች፣ በጣም ብዙ ሰው ኢቨን ታዋቂ ሰዎችን ከዚህ በፊት ትምህርት ቤት የምናውቃቸውን ሃይ ስኩል ኤሌመንተሪ የምንተዋወቀች ሰዎች ሁሉ የተገናኘንበት ነው እና ደስ የሚል ገጠመኝ ነው የገጠመኝ። እኔ እዚያ ስመጣ የመጀመሪያ ነው። እኔ አካባቢ ምንድነው በአጭር ጊዜ ውስጥ ነው ሰዎች እንገናኝበታለን፣ ባህላችን እናስተዋውቃለን፣ አደሴም ታይም ስራም እንሰራለን። ያው እግዚአብሔር ይመስገን ከመጡት ሰዎች አንደርስታንድ ስለሚያደርጉን ሰርተን የተወሰነች ነገር ይዘን እንሄዳለን። ለሌሎቹም ሰዎች ደግሞ ሰርቭ እናደርጋለን። እንደምታየው አየሩ በጣም ሞቃት ነው። ቀዝቃዛ ይፈልጋል ሰው የሚበላ ነገር ነው። ተሰባስቦ እዚህ አካባቢ ምግብ ቤት ስለሌለ ስታዲየሙ ዙሪያ አበሻ የሚፈልገው አይነት ምግብ የለም እና እኛ የምናዘጋጀው የአበሻ ምግብ ነው።
ስሜ አለም ይባላል። የምሰራ እንደምታይ አራዳው ቤት ይባላል። እኛን የሚጎበኙት ብዙ ኢትዮጵያኖች ይመጣሉ። የተጠፋፋ ሰው ይገናኙበታል። እንደውም ይመጣሉ። ይሄ ለየት የሚያደርገው ኢትዮጵያኖች የኢትዮጵያ ባህል ነው። ኢትዮጵያኖች ይመጣሉ። እንደገና የተጠፋፋ ሰው ይገናኛል። ባህላችንን እናስጎበኛለን።
እኔ በቀድሞ የፖሊስ ሰራዊት አባል ነኝ። ሻለቃ አንበሳ ሆራ እባላለሁ። የቀድሞ የኢትዮጵያ የሀገር መከላከያ እና የፖሊስ ሰራዊት ማህበር ሰብሳቢ ነኝ። እንደሚታወቀው እንግዲህ የቀድሞ የሀገር መከላከያ እና የፖሊስ ሰራዊት የኢትዮጵያን ዳር ድንበር በመጠበቁ በኩል የሚታማ ሰራዊት አልነበረም። ግን እችን ድንግል ሀገር ጠብቆ ደሙን አፍሶ አጥንቱን ከስክሶ ለዚህ ትውልድ አስረክቧል። እንደሚታወቀው ይሄ መጠነኛ ማስታወቂያ ነው። እዚህ የማይመጣ ኢትዮጵያዊ የለም። ከህፃን እስከ ትልቅ አዋቂ ድረስ ይመጣል። ይሄንን ሲያይ ምንድን ነው ብሎ መጠየቁ አይቀርም። ወደፊት ግን በጽሁፍ በመጽሐፍ መልክ የዛን ሰራዊት ጥንካሬና ድካሙን ሳንለውጥ ሳንቀይር ሀቁን ለኢትዮጵያ ሕዝብ ለማሳወቅ ለትውልድ ለማሳወቅ እየተዘጋጀን ነው። ለጊዜው ግን ይሄንን እዚህ የመጡ ኢትዮጵያውያኖች እንዲያውቁት ለማድረግ ብቻ ነው የምንጠቀምበት። ወደፊት በስፋት እናስተዋውቃለን ብለን ተስፋ እናደርጋለን።
ሀብታሙን ለዘገባው እናመሰግናለን። አሁን ደግሞ ስለ ኢትዮጵያ ዳያስፖራ ትራስት ፋንድ የተቀናበረ ዝግጅት አለን።
በኢትዮጵያ ዳያስፖራ ትረስት ፈንድ ላይ ንግግር ይዘናል። የኢትዮጵያው ቢሮ የህዝብ ግንኙነት ኃላፊ ወይዘሮ ሃና አጥናፉ የፈንዱን የዋሽንግተን ዲሲ ሜሪላንድ እና የቨርጂኒያ ቻፕተር ሰብሳቢ ወይዘሮ ብርሃኔ ቤካ ገለቶ ኢትዮጵያውያኑ ለወገኖቻቸው ልቦናቸውን እንዲከፍቱና እጆቻቸውን በየዕለቱ እንዲዘረጉ እየጠየቁ ናቸው። ሰሞኑን አትላንታ ጆርጂያ ናቸው። ሁለቱንም አነጋግሬ ያለሁ ወይዘሮ ብርሃኔ፣ ወይዘሮ ሃና ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ወይዘሮ ሃና በቅድሚያ እንኳን ወደ ዋሽንግተን ዲሲ መጡ። ወይዘሮ ብርሃኔም እንዲሁ እዚህ ብዙ ስራ እየሰሩ የቆዩ ነዎትና ሰው ምናልባት ብዙ ነገር ከሁለታችሁም መስማት ሳይፈልግ አይቀርም። እስቲ ወይዘሮ ሃና ከእርሶ ልነሳና ለምን መጡ ወደ ዋሽንግተን?
በጣም አመሰግናለሁ አቶ ሰለሞን። ዛሬ ነው የገባሁት፣ ከአዲስ አበባ ነው የገባሁት።
ዛሬ ማለት
አርብ ጠዋት ገብቼ ያው ከሁለት ሰዓት እንደዚህ በኋላ ነው ከአንተ ጋር አሁን የተገናኘ ነው እና ለሰጠኸኝ እድል ከልብ አመሰግናለሁ። ዋና የመጣ ነው የኢትዮጵያ ዳያስፖራ ትረስት ፈንድን ለማስተዋወቅ ነው። የኢትዮጵያ ዳያስፖራ ትረስት ፈንድ ባለፈው ሐምሌ ነሐሴ ላይ በክቡር ጠቅላይ ሚኒስትሩ የተቋቋመ ነው። ከእያንዳንዱ በየቀኑ ከምጠጡት ማኪያቶ ላይ $1 ለወገናችሁ እርዱ ብለው በጠየቁት መሰረት ይህ የትረስት ፈንድ ተቋቁሟል። እሱን አሁን አትላንታ ላይ በሚደረገው አሜሪካ ውስጥ በሚደረገው የእግር ኳስ ጨዋታ ላይ በበለጠ ለማስተዋወቅ ነው ዛሬ የገባሁት። የሚሰሩ ቅድመ ሁኔታዎች ስላሉ እነሱን ለማድረግ ነው ቀድሜ የመጣሁት።
ለመሆኑ አሁን በምን ሁኔታ ላይ ይገኛል አዲስ አበባ ላይ ያለው ዝግጅት የትረስት ፈንዱ?
ትረስት ፈንዱ ያው በሂደት ነው እየተሰራ የነበረው። መጀመሪያ ትረስት ፈንዱን ለማቋቋም የአማካሪ ምክር ቤት ብለው 17 ሰዎችን ክቡር ጠቅላይ ሚኒስትሩ ሾመው ነበረ። እነሱ አሜሪካን ሀገር ፍሬንድስ ኦፍ ኢዲቲኤፍ ብለው የኢትዮጵያ ዳያስፖራ ትረስት ፈንድ ጓደኞች ዳያስፖራዎች በውጭ ሀገር የሚኖሩ በሀገር ውስጥ የሚኖሩ ብለው የመተዳደሪያ ደንቡንና ሕጉን ሲሰሩን የኖሩት ፈቃዱንም በዛው መሰረት አውጥተዋል። ከዛ በማስከተል አዲስ አበባ ውስጥ ሴክሬታሪያት ተብሎ ኢዲቲኤፍ ሴክሬታሪያት ተብሎ ዋናው ስራውን አገልጋዮች የሆኑትን 3 ሰዎች መርጠው ስራው መሰራት ተጀምሯል።
ጽህፈት ቤቱ ማለት ነው?
ጽህፈት ቤቱ አዲስ አበባ ላይ ነው ያለው። ትክክል ነው። ሙሉ ሰዓት የምንሰራ 3 ሰዎች እዛ አለን። እነዛ ሰዎች ያን እየሰራን እያለ በመሀል ደግሞ ያ ቦርድ ኦፍ ዲሬክተርስ የምንለው የዳይሬክተሮች ቦርድ ተቋቁመዋል፣ ተዋቅረዋል። በመጨረሻው ላይ ያለፈውን 1 እና 2 ወር ይሄን ነው ሰፋ ባለ ሁኔታ ስንሰራ የነበረው። ይሄ ቦርድ ኦፍ ዲሬክተርስ ከተቋቋመ በኋላ ምን ላይ ነው መስራት ያለበት፣ የትኩረት መስኮቻችን ምን ላይ ነው መሆን ያለባቸው፣ ምን እናስቀድም፣ መተዳደሪያ ደንባችን ምንድን ነው መሆን ያለበት፣ እንደዚህ የሚሉ የኮሚኒኬሽን ስትራቴጂ ህዝቡ ጋር ለመገናኘት
የግንኙነት ስልት ማለት ነው።
ልክ ነው። እነሱን ምን ላይ እናውል በሚል የተለያዩ ነገሮች ለባለድርሻ አካላት በቂ ግንዛቤ ማስጨበጥ ይኖርብናል። ከፍተኛ ፋይዳ ላዘሉ ፕሮጀክቶች ትግበራ የሚውልበትን ያሰራር ሂደት መቀየስ ይኖርብናል። ለትረስት ፈንድ የሚቀርቡ የፕሮጀክቶች ነው ይሄ ፕሮፖዛል የምንላቸው የሚመዘኑባቸው መስፈርቶች ምን ምን መሆን አለበት፣ እንደዚህ በሚል ከዳይሬክተሮች ቦርድ ጋር ሰፊ ውይይት ለ3 ሳምንት ያህል ተደርጎ ነበረ። እነዚህ የዳይሬክተሮች ቦርድ እንግዲህ 11 ናቸው። አንዱ ገና አልተሾመም። 5ቱ ከዲያስፖራዎች ነው የሆነው። 3ቱ ከሲቪክ ማህበራት የምንላቸው ናቸው፣ እንደ ወጣቶች፣ ሴቶች፣ ከተለያዩ ኢትዮጵያኖች የተወጣጡ ነው የሚሆኑት። 3ቱ ከመንግስት ተወካዮች ናቸው። ግን እነዚህ 3ቱ የመንግስት ተወካዮች በቀጥታ የሚሆን በተዘዋዋሪ ከዲያስፖራው ጋር ግንኙነት ያላቸው እና ፈንዱን ከሌሎች ከሚመለከታቸው የሴክተር መስሪያ ቤቶች ጋር በመወያየት እና በመናበብ እንዲሰሩልን የምንፈልጋቸው ናቸው። አንዱ የወጣት ገና አልተሾመም። ለጊዜው ከአስሩ ጋር ሆነን በቅርበት እየሰራ እንዳለ ነው።
ወደ ወይዘሮ ብርሃኔ ቤካ ደግሞ እስቲ ዞር ልበል። እናንተስ ምንድን ነው እያደረጋችሁ ያላችሁት በዳያስፖራ ካለው ኢትዮጵያዊ ጋር ወይም ትውልደ ኢትዮጵያዊ ጋር?
ያው እኛ እንግዲህ ከተቋቋምንበት ጊዜ ጀምሮ፣ ጥሪው ከቀረበልን ጊዜ ጀምሮ የቻልነው በቤተሰብም፣ በጓደኛም፣ በኮሚኒቲም፣ በእምነት ተቋማትም የጥሪው ምላሽ እንዲሆን መጀመሪያ ያው ከማዋጣት ነው የጀመርነው። ቀጥለን ደግሞ በህጋዊ መንገድ ኢትዮጵያን ዲያስፖራ ትረስት ፈንድ በአሜሪካ ህግ መሰረት እንደነን ፕሮፊት ሬጂስተር አድርጎ ሊጋል ኢንቲቲነቱ ሲታወቅና ካገኘ በኋላ ደግሞ ህጋዊ ካገኘ በኋላ ቅርንጫፉን ወይም ደግሞ የዲሲና አካባቢው ቻፕተር አቋቁመን ዋናው አላማችን የእኛ ማህበረሰቦቻችን ጋር ተገኝተን አላማውን አስተምረን የእኛ ማህበረሰቦች የቀረበላቸውን ጥሪ ተቀብለው መልስ እንዲሰጡ የቻሉት ዶላር ሬዲዮን እንዲያዋጡ፣ የማይችሉት የሚችሉትን እንዲያዋጡ፣ ከዛም በላይም ማድረግ የሚችሉት እንደዛው እያስተማርን በተለያየ የማህበረሰቦቻችን በሚገኙበት በአብያተ ክርስቲያናት፣ በመስጊድ እንዲሁም አጋጣሚ ሆኖ የኢትዮጵያ አዲስ ተመድቦ የመጡት ክቡር አምባሳደር ፍጹም አረጋ ከዲያስፖራ ማህበረሰብ ጋር ትውውቅ በሚያደርጉበት ጊዜም ተገኝተን ስለ ዓላማውና አስፈላጊነቱን በማስተዋወቅ እንዲሁም በሙስሊም ማህበረሰቦቻችን ኢድ ፈጥረን ሲያከብሩ በኤምባሲ ዛ ላይም ተገኝተን ዓላማውንና መሳተፍ እንዳለባቸው እንዲሁም እኛ እዚህ አካባቢ የምንሰራ ሰዎች በጎ አድራጎት ስለሆነ ያው ሰራተኞች ነን፣ የቤተሰብ ኃላፊዎች ነን፣ ተጨማሪ እኛን የሚያግዙ ኃይሎችን እንዲያግዙን በመጠየቅ ብዙ ቮሊንተሮችን ሪኩሪት በማድረግ ያው ዋናው የኢዲቲኤፍ ሚሽን ወይም ዓላማው እንዲሳካ መልእክቱን ባገኘንበት ቦታ ሄደን እያስተላለፍን እና ስራው እንዲሳካ ደግሞ የሚያስፈልጉትን ምን ያስፈልገናል እስካሁን ትምህርት ላይ የቆየ ነው ባየነው ደግሞ የጎደሉትን ለምሳሌ እስካሁን የሚደረገው ማህበረሰቡ ቀጥታ ኦንላይን ገብቶ አገር ቤት የሄደ ሰው አገር ቤት ኮመርሻል ባንክን ያስገባው እዚህ አገር ያሉት ባንክ ቀጥታ ሄዶ ማስገባት የማይችሉ ኦንላይን ገብተው ኑዶኒ ሲያደርጉ የነበሩት እነሱ ደግሞ የማይችሉ ስናስተምር የተረዳነው ሁሉም ማህበረሰብ ኦንላይን ገብተው ዶኔት ማድረግ እንደማይችል ስንረዳ እንዲቀል ደግሞ ለእነሱ ክሬዲት ካርድ ፕሮሰሲንግ ሲስተም እስታብሊሽ አድርገን ቀጥታ እሱን ይዘን እነሱ ጋር ሄደን በመጠቀም ካሽ ሪሲት ሲስተም እስታብሊሽ አድርገን እነሱ ጋር ስንሄድ ቀጥተኛ መቀበል እንድንችል ያሉትን የጎደሉትን ነገሮች እያሟላን ማህበረሰቡን እየቀሰቀስን በዚህ ስራ ላይ ነው ያለነው ማለት ነው።
ታችሁም እስቲ አንድ ጥያቄ ላንሳላችሁ። ጠቅላይ ሚኒስትሩ በአሜሪካና በአውሮፓ ጉብኝት ያደርጉ በነበረ ጊዜ ከፍተኛ መነቃቃት መነሳሳት ነበረ። እርሳቸው ወደ አሜሪካ ከመምጣታቸው በፊት አንስቶ ያንን ጥሪያቸውን ሲያደርጉ ብዙ በውጭ ያሉ ግዩራን ኢትዮጵያውያን እንዲሁም በሀገር ውስጥም ብዙ መነቃቃት ነበር፣ መነቃነቅ ነበርና የጠየቁትን ለመስጠት ብዙ ሰው ተነሳስቶ እንደነበረ አስታውሳለሁኝ። እኔ በብዙ አጋጣሚዎች በብዙ ስብሰባዎች ላይ ነበርኩኝ፣ ራሳቸው በተገኙባቸውም በሌሎችም። እና አሁን ግን ሲታይ ይሄ የኢትዮጵያ ዳያስፖራ ፈንድ ይዞታ አዝጋሚ እየሆነ ነው፣ ብዙ እየተነቃነቀ አይደለም፣ ብዙ እየተሳካላቸው አይደለም የሚሉ ስጋቶችንና ቅሬታዎችን እሰማለሁኝ። ትስማማላችሁ በዚህ ስጋት?
ያ እንግዲህ እኔ እዚህ አካባቢ ማህበረሰብ ውስጥ በመሄድ ብዙ እንቅስቃሴ ስለማድረግ ከማህበረሰቡም ቀጥታ ጥያቄ ሲቀርብልኝ ነበር እና ሲቀርብልን ነበር። እኔ ብቻ ሳልሆን የቻፕተሩ ወይም የቅርንጫፍ አባላቶች ወደ 20 በላይ ነን። በየቦታው ስንሄድ ከሚያጋጥሙን ውስጥ ስራው በተለይ ለገጣፎ መፈናቀል ወዲህ ይመለስ ገንዘባችን የሚሉ የሚጠይቁ ነበሩ። ግን ያንን ይሄ ኢትዮጵያ ዲያስፖራ ትረስት ፈንድ ለድሃው ህዝብ መሆኑ እንጂ ከመፈናቀሉ ጋር እንደማይገናኝ፣ ከመንግስት እንቅስቃሴ ጋር እንደማይገናኝ የዲያስፖራ ትረስት ፈንድ ራዕዩ ወይም ሀሳቡ ከፕራይም ሚኒስተሩ ይመንጭ እንጂ ፕራይም ሚኒስተሩም ሆነ የመንግስት አካላት በፈንዱ ላይ ምንም ዳይሬክት ኢምፓክት እንዳሌላቸው ወይም ደግሞ እንደማያዙ ተጠቃሚም እንዳልሆኑና ጥቅሙ የሚውለው ድሃው የኢትዮጵያ ህዝብ መሆኑ ስናስረዳቸው ትተዋል። ዊዝድሮ ያደረጉት ሁሉ መልሰው ዶኔት ማድረግ ጀምረዋል። የህዝቡ የመለየት ጉዳይ የፖለቲካ አገር ቤት ያለውን የፖለቲካ ሙቀትና የኢትዮጵያ ዲያስፖራ ትረስት ፈንዱን አላማ ካለመረዳት የተነሳ የተወሰነ ወደ ኋላ ተጎትተዋል። ግን ሀሳቡ እየገባቸው እየሄደ እያለ አሁን ብዙዎቹ ተመልሶ እያዋጡ ነው። እኔ ዋናው አለመረዳት ነው። አገር ቤት ውስጥ ያለውን የፖለቲካ እንቅስቃሴና የትረስት ፈንዱን አላማ ካለመረዳት የተነሳ የተለያየ ሪአክሽን ነበረ። አሁን ግን በመማር በተለያዩ የማህበረሰብ ክፍሎች ስብሰባ ላይ ሀሳቡን መልስን መላልስን በማስተማር ሰው እየተቀየረ ነው። ያስቆምናቸውም ብዙ አሉ። ዋናው ከሀገር ቤት ጋር ከፖለቲካ ጋር አገናኝተውት ነው እንዲቀዘቀዝ የቻለው።
ወደዚህ ጉዳይ ትንሽ ዘግየት ብዬ መለሳለሁ። አመሰግናለሁ። ወይዘሮ ብርሃኔ፣ አዲስ አበባ ላይስ ምን ያህል ይሄ ሽታ ይሰማችኋል? እንዴት ነው የምትገነዘቡት ያለው ነገር? ወይዘሮ ሀና ለዛሬ አመሰግናለሁ ሁለቱንም። ንግግራችን ይቀጥላል። ሙሉውን ውይይታችንን ከፌስቡክ እና ከዌብሳይታችን ማግኘት ትችላላችሁ። ለማንኛውም አትላንታ ጆርጂያ ላይ ያላችሁ ወደ EDTF ኪዮስክ ብቅ ብላችሁ ያላችሁ አነጋግሯቸው። ጥያቄዎች ቢኖሯችሁ ለኛም ላኩልን፣ ወደ ዌብሳይታቸውም ግቡ። ወደ እነርሱ ክብራት
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
በፕሮግራሙን በመራልን
በእኛ በኩል አቅተናል። ትግርኛ ይቀጥላል። ሰላም ደህና